የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
ሰላም ጤና ይስጥልን ውድ አድማጮች፣ ሳምንት ስንለያይ ለዛሬ ቀጠሮ ይዘን ነበር። በቀጠሯችን ተገናኝተናል። አዲሱን የእሷ ድምፅ የተሰኘውን ፕሮግራማችንን ለመስማት ከያላችሁበት በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። ለማስታወስ ያህል ባለፈው ሳምንት
ለምሳሌ ትምህርት ቤት ውስጥ ያሉ ወጣቶች አሉ፣ በሁለተኛ ደረጃ ውስጥ በኮሌጅ ውስጥ ያሉ። የበለጠ ትኩረታችን ወጣት ሴቶች ላይ ነው፣ በከተማም በገጠርም ነው።
በዚህ ሳምንትም ጣፋጭ ዝግጅቶች ተሰናድተው የእናንተን ጆሮ እየጠበቁ ነው። ለዛሬ ካሰናዳንላችሁ
ወንድ አይደለህ እንዴ እንዴት ጥቃት ደርሶ ዝም ትላለህ ሲባል ካላቅማቸው የመደባደብ ነገርም
በኋላ ላይ ሙሉን እናሰማቸዋለን። እንግዲህ በዋናነት ጾታና ስርዓተ ጾታ ምንድን ነው እያልን ዛሬ እንመካከራለን። በቅድሚያ ግን ሙዚቃ ልጋብዛችሁ።
ከነጋ አይነሳለይ ልቤ ሳይረጋ ድሮን ስጎነኝ ፍራት አለብኝ እንኳን ስናፎ ተጀምሮብኝ
ከሙዚቃው ተመልሰን ተገናኝተናል። የሙዚቃ ግብዣችን እንደወደዳችሁ ተስፋ አደርጋለሁ። በነገራችን ላይ ስለ ጾታ ጉዳይ ሲነሳ ሁሌም አከራካሪና ለመተማመንም ጊዜ የሚፈጅ ጉዳይ እንደሆነ በተለያየ አጋጣሚ ከሰዎች ጋር በመናደርገው ውይይትና ምክክር ተረድተናል። ይህንን አከራካሪ ጉዳይ ይዘው ባልደረቦቼ በእምነት ወንደሰንና ቤተልሔም ማስረሻ ስርዓተ ጾታና ጾታ ምንድነው ብለው የተለያዩ ሰዎችን አነጋግረው ነበር። እስኪ ወንዶችም ሴቶችም ጾታንና ስርዓተ ጾታን በተመለከተ ያላችሁን አስተሳሰብና አመለካከት ምን እንደሚመስል ከተለያዩ ሰዎች የሰማነውን አስተያየት ለእናንተም እናሰማችሁ።
ስርዓተ ጾታ የምንለው በጾታ መካከል ያለውን በባህልም በዘመናዊም መንገድ ከፍለን የምናይበት ያየን ካለነው አጓጉል ልማዶችም አንጻር ምናልባት እዚህ ውስጥ የሚካተቱ ይመስለኛል። ምናልባት ስርዓተ ጾታ ሊሆን ይችላል። ጾታ ግን በእኔ አመለካከት ባይብሊካሊ ከእግዚአብሔር የሰው ልጅ ወደዚህ ምድር ሲመጣ ወንድና ሴት ተብሎ የተከፈለበት
ጾታን የሚለየው ምንም ወንድና ሴት በሚለው ነው። ከወንዱ እኩል ሴቷም መስራት ትችላለች።
ጾታ ሴክስ የምንለው ነው በእንግሊዝኛ ስለሆነ ባዮሎጂካሊ ያለን ዲፍረንስ ነው። ስርዓተ ጾታ ግን ሶሳይቲው ኢምፖዝ የሚያደርገው ኦር የሚሰጠው ዲስክሪፕሽን ወይም ካራክተሪስቲክስ ነው ለሴትና ለወንድ።
ስርዓተ ጾታ ማለት ወንድን የሴትን ጾታ በተመለከተ በዛ ላይ ፎከስ ተደርጎ የሚደረገው ውይይት፣ የሚተሰራው ስራ፣ በዛ ዙሪያ ላይ የሚነገረው ትንታኔ፣ ቲዮሪ፣ የተለያየ ጥያቄዎች እነኝ ይመስለኛል ስርዓተ ጾታ። ጾታ ግን ሲባል ወንድ ወይም ሴት።
ይህ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ዘወትር ማክሰኞ ወደ እናንተ ይደርሳል። ሁሌም ማክሰኞ ምሽት ከ3:10 እስከ 3:40 በኢትዮጵያ ሬዲዮ ብሔራዊ አገልግሎት ላይ በዚህ ሰዓት ጠብቁን። ቁም ነገርን ትኮመኩማላችሁ። ቀደም ብለን ጾታንና ስርዓተ ጾታን በተመለከተ ከተለያዩ ሰዎች የሰማነውን ለእናንተ አድርሰን ነበር። ለመሆኑ የስርዓተ ጾታ ባለሙያዎች ጾታንና ስርዓተ ጾታን እንዴት ይገልጹታል? የህግ አማካሪ እንዲሁም ጠበቃና የስርዓተ ጾታ ባለሙያ ወደሆነችው ቤዛ ሸዋንግዛው ሄደን ከሷ ጋር ጥሩ ቆይታ አድርገናል። የህግና የስርዓተ ጾታ ባለሙያ ጾታንና ስርዓተ ጾታን እንዴት እንደምትገልጸው እንዲሁም ተሞክሯን እና ሌሎች ጉዳዮችንም ተወያይተናል። ወደዛው እንለፍ።
ጾታ ምንለው በተፈጥሮ የተሰጠን ሴት ወይንም ወንድ ሆነን سنፈጠር ያገኘናቸው ነገሮች ሴት ሊያስብሉን የሚችሉ ተፈጥሮዎች አሉን። እነዛ ወይም ወንድ ሊያስብሉን የሚችሉ አካላዊ ስነልቦናዊ ነገሮች አሉን። እነዛ ነገሮች ጾታ እንላቸዋለን ማለት ነው። ስርዓተ ጾታ ምንለው ግን ማህበረሰቡ ስለ ሴት ወይንም ስለ ወንድ የሰጠው አመለካከት ማለት ነው። አንድ አይነት አይደለም በየቦታው እንደየሰው እንደየባህሉ። ግን ለሴት ወይንም ለወንድ ተብሎ የተሰጠው ወንድ እንዲ ነው ሴት እንዲ ናት ተብሎ በማህበረሰቡ የተፈረጁ ፍረጃዎች እንለዋለን። በየጊዜው ተለያዩ ጫናዎች ይገጥሙሻል ሴት ሆነሽ። በትምህርት ዘመን ያለፍናቸውን ትተን አሁን በስራ ዓለም ላይ ካለን ጠበቃ ብሎ ሲመጣ አብዛኛው ሰው ምን አይነት ሰው ነው የሚያስበው? እኔ ገጥሞኝ የሚያቀው ጠበቃ ሲባል ወንድ እሱንም ትልቅ ሰው። አንድ ጊዜ ገጠመኝ አጋጣሚ ለኔ ቢሮ ጠበቃ ፈልጎ የመጣ ሰው ነበር ተጠቁሞን የመጣው። ከዛ ሲያይ ሴት ነኝ። ከዛ ጠበቃው ይታለ ብሎ እኔን ራሴን የጠየቀኝ ገጠም ያለ። ከዛ ጠበቃው አልገባም ወይ ነው እኔን ጠበቃው አስል ሴት አለኛው። ማሰብም አልቻለም ሴቶች የሆነ ቦታ ሰርተው ከወንዶች እኩል ይሰራሉ ብሎ ማመን አልቻለም። እና ማህበረሰቡ በጾታ ላይ ያለው አመለካከት የሆነ የተዛባ ነገር አለ። ኦኬ እሺ ሴት ካልፈለግ ወንድ ጠበቆች የታገኛለሁ አለ። ሌሎች ወንድ ጠበቆች ወደሚገኙበት እነሱም ወጣቶች ሆኑበት እና ሲል ነው እኔ የሚፈልገው ጠና ያለ ትልቅ ሰው ነው አለና እድሜም ሴትነትም አብሮ ማተር ያደርጋል ማለት ነው። እና እኩል ኮምፒት ማድረግ የምትች ማይመስላቸው ሁኔታዎች አሉ ይገጥማሉ። ግን ይሄንን ምንድነው ሰዎች እንደዚህ ስላሰቡ ብሎ ደኋላ አልቀርም። በህይወቴ በሚያጋጥሙኝ ማንኛውም ልክ ያልሆኑ ነገሮች ካሉ ለሰዎቹ አስተምሬ መቻሌን አሳይተሽ ነው የምታልፍ እንጂ ከቤትሽ ወጥተሽ ቤትሽ እስክትገቢ ድረስ የተለያዩ ተጽዕኖች አሉ። ማህበረሰቡ ያስቀመጠብሽ ጫና ስላለ ብቻ እንዲ ነው የሚደረገው ሴት እንዲያታረግም ወይም ሴት በመሆንሽ ከትምህርት ቤት ጀምሮ የሚመጡ ነገሮች አሉ። መንገድ ላይ ስትሄጂ ለጥቃት የመጋለጥ ነገር አለ። ግን ያንንም ጠንከር ብሎ አልፎ መድረስ የምትፈልጊበት ቦታ መድረስ ትችያለሽ። ለምሳሌ አንድ ሰው መንገድ ላይ ስትሄጂ ወይ የሆነ ቦታ ላይ ጥቃት ለማድረስ ወይም ሌሎች ነገሮችን ለማድረግ ቢሞክር የህግ ባለሙያም ስለሆንኩኝ የት መሄድ እንዳለብኝ በተወሰነ መልኩ አውቃለሁ። የህግ ቦታ ሄጄ መብቴን ለማስከበር ሞክራለሁ። ከዛ ባለፈ ሰው ያለው የተለያየ አመለካከት ይኖረዋል። እነዛ አመለካከቶች ለምሳሌ ሰው አትችይም ብሎ ቢያሳይሽ ችለሽ እዛ ቦታ ሆነሽ ማሳየት ነው ያንን ነገር በስራ ላይ አትችም የሚልሽ ሰው ቢመጣ ችለሽ ታሳያለሽ ምን ያህል ሰርተሽ መለወጥ እንደምትችይ። እና ቻሌንጁ ቀላል አይደለም። አሁን እንደዚህ ከኔም ባለፈ የአድቮኬሲ ስራዎች መሰራት ካለባቸው መብት ዙሪያ የሚሰሩ ተቋማት ጋር በመሄድ ከእነሱ ጋር ቅርበት ለመፍጠር ስራዎችን በመስራት ይህንን ለመለወጥ ጥረት እያረኩ ነው ያለሁት።
እንግዳይን ከልብ ነው የማመሰግነው። በኋላ ላይም ከህግ እንዲሁም ከስርዓተ ጾታ ባለሙያ ጋር ቆይታ ይኖረኛል። አሁንም እናንተ አድማጮቻችንንም እንግዳችንንም በአጠቃላይ የእሷ ድምፅ ቤተሰቦችን በዚህ ሙዚቃ ዘና እናድርጋችሁ። ተመልሰን ተገናኝተናል። በነገራችን ላይ የጾታ እኩልነትን ለማምጣት በርካታ ሴቶች ወንዶችም ጭምር ብዙ ተጋድሎ ፈጽመዋል። በሰሩት ስራ የምንዘክራቸው በርካታ ጀግኖችም አሉን። ለዛሬ የዶክተር ቦጋለሽ ገብረን ተጋድሎ እናሰማቸዋለን።
ዶክተር ቦጋለሽ ገብሪ በ1950ዎቹ ዛቶ በሚባል ከምባታ ክፍለ ሀገር ውስጥ በሚገኝ መንደር ተወለደች። በተወለደችበት ቤተሰብ ከሚገኙ 14 ልጆች መካከል አንዷ ስትሆን በልጅነቷ የሴት ልጅ ግርዛት ሰለባ ነበረች። የቦጋለች አባት ትምህርት ለሴቶች ጠቃሚ እንዳልሆነ በማመናቸው ትምህርቷን እንዳትከታተል ከልክለዋት ነበር። ሆኖም ለመማርና ህልሟን ለማሳካት ቆርጣ ስለነበረ ከልክለውን በመቃወም ከቤቷ በድብቅ በመውጣት ወደ ሚሽዮናዊ ትምህርት ቤት ገባች። በትምህርቷ ጥሩ ውጤት በማስመዝገብ በእስራኤል ሀገር የነጻ የትምህርት ዕድል አግኝታ በማይክሮባዮሎጂ ዲግሪ አግኝታለች። ከዚያም ወደ አሜሪካን ሀገር በመሄድ ከማሳቹሴትስ ዩኒቨርሲቲ የዶክትሬት ዲግሪዋን ሰርታለች። ዶክተር ቦጋለሽ ገብሬ በ1990ዎቹ ወደ ኢትዮጵያ ተመለሰችው በአገሯ የሴቶችን ህይወት ለማሻሻል በሚል ተልእኮ ነበር። የሴት ልጅ ግርዛትና ሌሎች እንደ ያለ እድሜ ጋብቻና ጠለፋ ያሉ ጎጂ ልማዶች በህዝቦቿ ባህልና ወግ ውስጥ ስር የሰደዱ መሆናቸውን ተረድታ እነዚህን ድርጊቶች ከመቃወሟ በፊት የማህበረሰቡን እምነት እና ክብር ሳትነካ ማስተማር እንዳለባት ተገነዘበች። የሴት ልጅ ግርዛትና ሌሎች ድርጊቶች በሴቶችና ልጃገረዶች ጤናና ደህንነት ላይ የሚያደርሱትን ጉዳት ለማሳየት እውነታዎችን፣ ማስረጃዎችንና ምስክርነቶችን ተጠቅማለች። እነዚህ ድርጊቶች በፈጣሪና በህግ የተደነገጉ ሳይሆኑ የሴቶችና ልጃገረዶች ክብርና መብት የሚጋፉ መሆናቸውን ለማሳየት ሃይማኖታዊና የሰብአዊ መብት ክርክሮችን ተጠቅማለች። ቦጋለች የጀመረችው እንቅስቃሴ የማህበረሰቧን አፋጣኝ ፍላጎቶች ከሚያሳኩ ቦታዎች ማለትም በቅርብ ከሚገኙ ትምህርት ቤቶችና ገበያዎች ጋር የሚያገናኝ ድልድይ በመገንባት ጀምራለች። ከዛም ኬኤምጂ ኢትዮጵያ የተባለውን ድርጅት መስርታለች። ኬኤምጂ በአንድነት የቆሙ የከምባታ ሴቶች ማለት ነው። የድርጅቱ ተባባሪ መስራች ከሆነችው ከእህቷ ፍቅርተ ገብሬ ጋር በመሆን የማህበረሰቡ ውይይትና ምክክር ማድረግ የጀመሩ ሲሆን ሴቶችና ልጃገረዶች ባጋጠሟቸው ችግሮች ላይ በስፋት በመወያየት የትምህርት፣ የጤና፣ የህግና የማህበራዊ አገልግሎቶችን በመስጠትና በሀገር ውስጥ በጎ ፈቃደኞችንም በማሰልጠን የተለያዩ ስራዎችን ሰርተዋል። የዶክተር ቦጋለሽ ገብሬ ስራ በኢትዮጵያና በሌሎች በሚሊዮኖች በሚቆጠሩ ሴቶችና ልጃገረዶች ህይወት ላይ አስደናቂ ተጽዕኖን አሳድሯል። ኬኤምጂ ኢትዮጵያ የሴት ልጅ ግርዛትን ስርጭት በከምባታ ክልል ከመቶ በመቶ ወደ 3%፣ በሲዳማ ክልል ደግሞ ከ97% ወደ 27% እንዲቀንስ ማድረጉን የተለያዩ ጥናቶች ያመለክታሉ። በሚሰራባቸው አካባቢዎች ያለዕድሜ ጋብቻና ጠለፋን ከ90% በላይ ሊቀንስ ችሏል። እንዲሁም ሴቶችና ልጃገረዶች በማህበረሰባቸው ውስጥ በውሳኔ ሰጪነት፣ በአመራርነትና በልማት ላይ እንዲሳተፉ ስልጠናዎችን ሰጥተዋል። ዶክተር ቦጋለሽ ገብሬ በገጠሪቷ ኢትዮጵያ ያደገች በነበረችበት ወቅት ሴት በመሆኗ ግፍና በደል ቢደርስባትም ያየችውን የጾታ ኢፍትሃዊነት ለመቀበል ፈቃደኛ አልሆነችም። በጀግንነት የሴት ልጅ ግርዛትንና ያለዕድሜ ጋብቻ ድርጊቶችን በመቃወም ሴቶች እንዲማሩ ጥረት አድርጋለች። በዚህም አማካኝነት ሴቶች እንዲበቁ እንዲሁም ባህላዊ የሆኑ የሥርዓተ ጾታ ደንቦች እንዲለወጡ እንቅስቃሴዎችን አድርጋለች።
በጣም የሚገርም ታሪክ ነው። በየአካባቢያችን በየቤታችን ብዙ ጀግኖች አሉን። እናንተ አድማጮቻችንም የገሌ ታሪክ ቢቀርብ ብላችሁ የምትጠቆሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛ ለእናንተ ለአድማጮቻችን እንዲመጥን አድርገን እናሰማችኋለን። ወደ ዋናው ጉዳያችን ስንመለስ አሁንም ስለ ጾታ ሚና ባልደረቦቼ በእምነት ወንደሰንና ቤተልሔም ማስረሻ ዞር ዞር ብለው ያነጋገሯቸው ሰዎች አሉ። እነሱን ላሰማችሁ።
ሴቶች በማህበረሰብ ውስጥ ብዙ ሚና ሊኖራቸው ይገባል ብዬ አስባለሁ። በተማሩና ባልተማሩ ብለን ብንከፍላቸው፣ ለምሳሌ ቤት ውስጥ የሚውሉ ሴቶች እና ትምህርት ተምረው ደግሞ ውጭ የለመዱ ሴቶች አንድ አይነት የአመለካከትና ተግባርም ላይ የመንቀሳቀስ አቅማቸው እኩል አይደለም እና ቤት የሚውሉት አንደኛ ማህበረሰቡን ከመቅረጽ፣ ልጆቻቸውን በበጎ ከማሳደግ እና ማህበራዊ ህይወታቸው ላይ እድር፣ እቁብ የመሳሰሉት ላይ አክቲቭ ሆነው እንቅስቃሴ እያደርጉ የተማሩት የፖለቲካሊ ጥሩ ግንዛቤ ያላቸው በኢኮኖሚካሊም ብዙ ነገር ማድረግ ይችላሉ እና ማህበራዊ ፕሮብለሞችን ለመፍታት የራሳቸውን አስተዋጽኦ ለማድረግ ተደራጅተውም በግላቸውም እንቅስቃሴ ቢያደርጉ የተሻለ እና ውጤታማ መሆን ይቻላል ብዬ አስባለሁ።
ጾታ ልዩነት፣ ሴት ልጅ ያው ቤት ውስጥ ስራ ነው የምትሰራው፣ የቤት ስራ ነው የምታከናውነው። ወንድ ልጅ ወጥቶ ግን ያው ብር ነው ይዞ የሚመጣው።
ወንዶች ያው ብዙ ጊዜ ሰርተው ቤተሰቦቻቸውን ማስተዳደር እንዲችሉ እንደዛ ማድረግ ነው ያለባቸው። ያው ለሴቷም የተሻለ ጥሩ እንትን ሊሰጥ ይገባል። ሴቷ ደግሞ ልጆቿንም ቤተሰቦቿንም በጥሩ በትምህርትም ቤት ውስጥም በማስተዳደር ብቁ ዜጋን ማፍራትም ኃላፊነት አላት። ከወንዱ እኩል ሚና ሊኖራቸው ይችላል።
የሴቶች የሚጫወቱት ሚና ከቤትም የዘለለ ሆኗል። ወጥተው ሰርተው ተመልሰውም ደግሞ የቤትንም ነገር ሀንድል የማድረግ ነገር ይታያል። ገጠራማው ላይ ደግሞ ሄደን በምንመለከትበት ጊዜ የሴቶች ሚና ቤቶች ላይ ያመዘን ይሄ የእናትነትን ነገር ተግባራቶችን የሚያረጉበት ነገር ነው የሚታየው። የወንዶች ሚና ደግሞ እንደምናውቀው ወንዶች ሄድ ኦፍ ዘ ሀውስ ስለሆኑ ፕሮቫይደር ፕሮቴክተር ናቸው። ይሄ ነገር ከተማው ላይም ገጠሩም ላይም የሚታይ ሲሆን ግን በከተማው ላይ ከኢኮኖሚ አንጻር ሴቶችም ወጥተውም ሰርተው የማገዝ ነገር ይታያል አሁን ላይ። እናም ግን ወንዶች አሁን ላይ ከኢኮኖሚ አንጻር ቤት ውስጥም የሴቶችን ስራ እየሰሩ ነው። ተጋብተውን በሚኖሩበት ጊዜ ከቤት አኳያም ያለውን የሚያጋጥማቸውን ነገሮች፣ ስራዎችን ሴቶችን የማገዝ ነገር ይታያል።
ሴቶቹ ማህበረሰብ ውስጥ ሊኖራቸው የሚገባ ሚና አንደኛ እንግዲህ ተፈጥሮም እንደሚነግረው ትውልድን በማስቀጠል ነው ብዬ ነው ማምነው። ያ ምንድን ነው ትውልድ ማስቀጠል ስል ሴቶች ይወልዳሉ፣ ህጻናቶችን የሚያሳድጉ እነሱ ናቸው፣ የሚንከባከቡ እነሱ ናቸው፣ ለቁም ነገር የሚያደርሱትም እነሱ ናቸው ብዬ አምናለሁ። በማስተማር ህይወትን በማሳየት በመንከባከብ በዋናነት ቴኬር በማድረግ ልጆችን የሚያሳድጉት ትልቁ ትውልድ አስቀጣይ በዋናነት ትልቁ ሚና እነሱ የሚጫወቱ ይመስለኛል።
አስተያየታቸውን ለሰጡን ሁሉ ምስጋናዬ ከልብ ነው። እኛም ቁም ነገርን ለዛ ካላቸው ጨዋታዎች ጋር አዋስተን ስሙልን እያለን ነው። እናንተ ውድ አድማጮቻችንም ልቦናችሁንና ጆሮአችሁን እንደምትሰጡን አንጠራጠርም። የሷ ድምጽ የሬዲዮ ፕሮግራም ዘወትር ማክሰኞ በዚህ ሰዓት ማለትም ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ ይደርሳል። አዳምጡን፣ ደውሉልን፣ አስተያየታችሁን ስጡን። እኔ ይህንን ካልኩኝ ዘንዳ ቀደም ብዬ የህግና የስርዓተ ጾታ አማካሪ እንዲሁም ጠበቃ የሆነችዋን ቤዛ ሸዋን ግዛውን አዳምጠን ነበረ። እስኪ አሁን ደግሞ ከልምዷ በመነሳት እንዲሁም ከሙያ አንጻር የስርዓተ ጾታ ሚናዎችን ታብራራልናለች።
የስርዓተ ጾታ ሚናዎች ምንድን ነው ስንል ማህበረሰቡ ለሴት የሰጠው አመለካከት ወይም ለወንድ የሰጠው አመለካከት ማለት ነው። ለምሳሌ ወንድ ልጅ አያለቅስም፣ ሴት ምግብ ታበስላለች እንደየባህሉ። በተቃራኒው ደግሞ አንዳንድ አካባቢዎች ላይ ለምሳሌ በሀገራችን ወደ አውራምባ ሄደሽ ብትመለከች ወንዶች የቤት ውስጥ ስራ ይሰራሉ፣ መሳሰሉትን ነገሮች ያደርጋሉ። ሌላ አካባቢ ደግሞ ወንዶች ወደ ጓዳ የመግባትና ምግብ የመስራቱ ነገር አይታይም። ማልቀስ ለሴት ትክክለኛ ነገር ተደርጎ ይገመታል። ለወንዶች ግን ወንድ ልጅ እንዴት ያለቅሳል? ወንድ ጀግና ነው፣ ሄዶ መደባደብ እንዳለበት የመሳሰሉት ነገሮች የሚያስቀምጧቸው ማህበረሰቡ የሰጠን ነገር ማለት ነው። እንግዲህ መጀመሪያ እኩልነት ምንድን ነው ወደሚለው ስንመጣ ሴት ስለሆነ ወይም ወንድ ስለሆነ ያሏቸው የእንቅስቃሴ መብቶች ወይም ማንኛውም መብቶቻቸው ሊገፋፉባቸው አይገባም። እኩል የሆነ መብት አላቸው። ማህበረሰቡ ጋር እኩልነት የሚለው ነገር እንዲዛባ የሆነው ለምሳሌ ዝቅተኛ ተብሎ የሚታሰቡ ስራዎችን ለሴት የመስጠት፣ ትላልቅ ናቸው ጥሩ ክፍያ ያስከፍላሉ ብለምናስባቸውን ነገሮች ደግሞ ለወንድ የመስጠት ነገር አለና እኩልነቱ እንዳይመጣ አድርጓል። ስለዚህ እነዚህ ማህበረሰቡ ያስቀመጣቸው ነገሮች እኩልነትን ይጋፋሉ ማለት ነው። ግን ሁሉም አይደሉም፣ ከቦታ ቦታ የሚለያዩበት ሁኔታ አለ። መማር መብት ምን ድረስ ነው? ሴቶች ምን ያህል ጥበቃ አላቸው? አሁን ሴት ልጅ እናቷን ማገዝ አለባት ብሎ የሚያስብ ማህበረሰብ ጋር ከወንዱ እኩል ጠዋት ወጥታ ሄዳ ተምራ መታ ስራ ኮምፒት ማድረግ አትችልም። እንዲህ አይነት ነገሮች ይታያሉ። ወንድ ይሄንን ነው የሚያደርገው ተብሎ ገንዘብ ማምጣት ያለበት ወንድ ነው ብሎ የሚያስበው ነገር አለ ብዙ ጊዜ ማለት ነው። ይሄ ደግሞ ወንዶች ላይ ጫና ይፈጥራል፣ ኢኮኖሚክ ጫና። ልክ ወንዶቹ ግዴታ ቤተሰባቸው እነሱ ብቻ መመገብ እንዳለባቸው፣ ሴቶቹ መስራት እንደሌለባቸው በተወሰነ መልኩ ሴቶችም ኃላፊነት እንዳይወስዱ ያደርጋል። በዛ ላይ ደግሞ ወንዶችንም ደግሞ በቃ ቤተሰቡን መመገብ ያለብኝ እኔ ነኝ ሲሉ በዚህ ምክንያት ያላስፈላጊ ጫና ውስጥ ይገባሉ። ወንድ አይደለህ እንዴ እንዴት ጥቃት ደርሶ ዝም ትላለህ ሲባል ካላቅማቸው የመደባደብ ነገርም ሄደው ለምን ጀስት ማህበረሰቡ ወንድ ሆነ ወንድ ልጅ ዝም አይልም ሄዶ ፋይት ያደርጋል ብሎ ስለሚጥልባቸው ሄደው የሚያደርጉበት ሁኔታ አለ። ምንድነው በጣም ጫና ውስጥ ገብቶ የነበረ ቤተሰብ ነበረ። ሁለቱም ይሰራሉ፣ ባልም ሚስትም ይሰራሉ። ግን ባል እኔ ነኝ ለቤተሰቡ ገንዘብ ማምጣት ያለብኝ እኔ ነኝ ቤተሰቡን መመገብ ያለብኝ ብሎ ያስባል። ባልየው የሚስትየው ገቢ ከሱ የተሻለ ሆኖ ሲያገኘው ቤታቸው በጣም በብዙ ጭቅጭቅ ይሞላ ነበር። ለምን እሱ ያን ነገር ማድረግ ባለመቻሉ አላስፈላጊ ጫና ውስጥ ወድቆ ነበር። እና ምንድን ነው ሲባል እኔ እሷ ትበልጠኛለች፣ እሷ ከኔ የተሻለ ደሞዝ አላት፣ እሱ ከእሷ ያነሰ ደሞዝ ስላለው ቤተሰቡን በትክክል እኔ ፕሮቫይድ አላደረግኩም ብሎ ስለሚያስብ ጫና ውስጥ ወድቆ ኢቨን ትዳራቸው አደጋ ላይ ደርሶ የነበሩ ሰዎች ነበሩ። በኋላ ግን ያው የተስተካከለበት ሁኔታ እንዳለ አውቃለሁ። ይሄ ምንድን ነው የመጣው ከማህበረሰቡ ከሚያመጣበት ጫና ነው። ባልም ሚስትም ቤታቸው ሲኖሩ ሁለቱም አቅማቸው በፈቀደ መስራት አለባቸው። ሴትና ወንድ አንድ አይነት አይደሉም፣ አካላዊ ልዩነቶች አሉ። ለምሳሌ አይደለ እናትነት ለሴት የተሰጠ ነው፣ ለወንድ ደግሞ ይሄ ጸጋ አልተሰጠም። ይሄኛው የምንቀይረውም አይደለም። ይሄ እኩልነት ስንል አንድ አይነት ሲሆኑ ወንዱም ተነስቶ ጡት ያጥባ ልጅ ውለድ ወይም ሰምቲንግ ማለት አይደለም። እኩልነት ማለት የተለያዩ ሰዎች መብቶቻቸው እኩል ይከበሩላቸው። የተለያየ ባህሪ፣ የተለያየ ተክለ ሰውነት ያለን ሴቶችና ወንዶች ነን። ግን በመብት ደረጃ ለምሳሌ መማር ከሆነ መስራት ከሆነ የመሳሰሉት መብቶቻችን እኩል ይከበሩልን ነው እንጂ አንድ አይነት እንሁን እኩል ሴት የምታደርገውን ሁሉ ነገር ወንድ ያርግ ማለትም አይደለም። በመብት ደረጃ የምታረጋግጩ ነገር እንጂ አንድ አይነት መሆን አይደለም። ሁለቱም የራሳቸው ኒዶች፣ ፍላጎቶች አሏቸው። ሴቶች የራሳቸው ፍላጎት፣ የራሳቸው ኒድ አላቸው። ከጾታ እኩልነት ጋር በተያያዘ ያው ጥናቶች ብዙ ጊዜ ይሰራሉ። እኩልነት ስራ ተጾታ እኩልነት የለም አልሰፈረም የሚባል ነው። ግን ከጥናትም በላይ በአደባባይ ማየት የምትቻቸው ነገሮች አሉ። ግን አሁን ለምሳሌ የቤት ውስጥ ስራ ለሴት ተሰጥቷል ተብሎ ይገመታል አይደል? የምግብ ማብሰል የመሳሰሉ ነገር። ግን እስኪ ትላልቅ ሆቴሎች ውስጥ እንሂድና ሼፎቹ ማን ናቸው? እውነት ስራ ተጾታ ላይ የተቀመጡት ነገሮች ሁሉ ትክክል ናቸው ለምናምን ከሆነ ለምሳሌ ኩክ ማድረግ ወንድ ብቻ የሚሰራው ወይም ሴት ብቻ የምትሰራው ነገር አይደለም። አብሮን የተወለደ ነገር አይደለም። አብሮን የተፈጠረው እናትነት፣ ጡት ማጥባት ለምሳሌ ኔቸር ነው። ይህን አንቀይረውም። በቃ ይሄ ለሴት የተሰጠ ነው ከምንላቸው ነገሮች ናቸው። እና በተግባር የሚታየው ነገር ምንድን ነው? የተዛቡ ነገር ሴት እንዲት ያደርጋለች ወንድ እንዲያደርጋል እያልን የተዛቡ እኩል እንዳይሆኑ የተለያዩ ተግዳሮቶች ይመጣሉ። እና እነዛ ተግዳሮቶች አለመግባባቶች እንዲፈጠሩ ያደርጋሉ፣ ጫናዎችን ያሳድራሉ። ሴቶች ልጅ ሲያሳድጉ ምግብ ሲሰሩ ቤተሰባቸውን ሰፖርት ሲያደርጉ የሚውሉት እንትን በገንዘብ ቫሊዩ ብናደርገው ምናልባት ወንዶቹ ሰርተው ከሚመጡት የተሻለ ሊያስከፍል የሚችል ስራ ሊሆን ይችላል። ቀኑ ሙሉ አለረፍት ሰርተው ለቤተሰባቸው ሲሉ እና ግን እኛ አይ እሷ ስራ የላትም ብለን የምናስቀምጥ ከሆነ ይሄ አለመግባባት ይፈጥራል፣ በሴቶችም ላይ ጫና ይፈጥራል ማለት ነው። እና እነዚህን ትምህርቶች ሴቶች አይማሯቸው ይከብዳቸዋል። ለሴቶች ብለሽ የምታስቀምጭ ከሆነ ሴቶች ለሴቶች ቀለል ያለ እንትን ወንዶች ይህን ይሰራሉ ለተመሳሳይ ስራ እኩል አለመክፈል አይነት ትሬንዶች ካሉ እነዚህ ነገሮች ምንድን ነው ቅድም ያለውን የስራ ተጾታ እኩልነት ያዛባሉ። በአጠቃላይ የሴቶች አጀንዳ ወይም የስራ ተጾታ እኩልነት ሲነሳ ብዙ ጊዜ ሴቶች ናቸው ምላሽ ሲሰጡ ማየው። ሁሉም ኃላፊነት አለበት። ስለዚህ ይህንን ጉዳይ የጋራ ጉዳይ አድርጎ ሁሉም ሰው መያዝ አለበት። በዛ ላይ አንድ ሰው በራሱ ላይ ይደረግ የማይፈልገውን ነገር ለሌላ ሰው ላይ ማድረግ የለበትም። ሶ ልክ ወንዶች ያላቸውን መብት ያላቸውን ነጻነት በሙሉ እኛም ሴቶች ያንን መብት ያንን ነጻነት ማግኘት እንፈልጋለን። ጠዋት ወጥተን እስክንገባ ድረስ በነጻነት በእኩልነት ማድረግ እንፈልጋለን። ገጠር ያሉ ሴቶችን ብታይ ትምህርት ቤት ለመማር ሄደው መንገድ ላይ የሚደፈሩበት የሚጠለፉበት ሁኔታ ነው ያለው። ና ይህንን ሁኔታ ለማጥፋትና እኩል የሆነ ስርዓት ለመገንባት የሴቶች ብቻ ኃላፊነት ወይም በሴቶች ላይ ብቻ የሚሰሩ ተቋማት ኃላፊነት አይደለም። ዋናው ነገር ይሄ ጉዳይ የእኛ ጉዳይ ነው ብሎ ሁሉም ሰው እንዲሰማው ነው። ለሴቶች ማለት የምፈልገው ነገር ብዙ ተግዳሮቶች አሉ እንዳንሰራ የሚያደርጉ የምንፈልግበት ጋር እንዳንደርስ የሚያደርጉ፣ ግን በምንችለው መጠን ተባብረን ተጋግዘን ለማለፍ መሞከርና መቻላችንን ማሳየት ደግሞ ይቻላል። እርስ በርስ እንደጋገፍ፣ አንዳችን አንዳችን እያገዝን የምንፈልግበት ቦታ እንድረስ።
የህግና የስራ ተጾታ ባለሙያዋን ቤዛ ሸዋን ግዛውን ከልብ ነው የማመሰግነው በእናንተ በአድማጮቼ ስም። እንግዲህ ተመጥኖ የተሰጠን ሰዓት እየተገባደደ በመሆኑ መሰናበታችን ግድ ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። እንዳትዘናጉ፣ ሳምንት ማለትም ማክሰኞ ምሽት ከ3 ሰዓት ከ10 እስከ 3 ሰዓት ከ40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ስንገናኝ
ስነ ልቦናዊ ጥቃት ላይ ናቸው ወንዶች ማለት ነው። እዚህ ይሄንን ነገር በመናደርግ ሰዓት ወንዶች ያንን የሰውነት ማንነታቸውን እንዲነኩ ያደርጋል።
ይህንንና ሌሎች ቁም ነገር አዘል ፕሮግራሞችን ይዘን እንጠብቃችኋለን። ሳምንት እንገናኝ። እስከዛው ለኛ መደወላችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን 0977001177 ነው። ደውሉልን።
የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ